ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተን እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ነሐሴ 10 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ነሐሴ 10 ቀን 1352 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ? እስከ መቼ?
በቅድሚያ የፋኖን ቀጣይ ትግል አስመልክቶ ከስፍራው የደረሰንን ዘገባ በማስከተልም የዕለቱን የፍኖተ ዲሞክራሲ ሐተታ እናሰማለን።
በአማራ ተጠናክሮ የቀጠለው የአማራ ህዝባዊ ኃይል ኢትዮጵያን የማስቀጠል የህልውና ትግልና ጸረ ህዝቦቹ በኦዴድ ሰራዊቶች መካከል የነበረው ውጥረት ዛሬም እንደ ትናንት ተጠናክሮ ቀጥሏል። በአገዛዙ በኩል በርካታ ችግሮች ሲታይ የኖሩ ቢሆንም እንኳን ተመራዙ ግን እንዲል አገሬ ብሎ ነፃነትን የሚያውጅበት ጊዜው አሁን ይመስላል። ስንት ዓመት የወለደው የአማራ ህዝባዊ ኃይል ፋኖ ነው ያደረገ ያለው ሁሉን አቀፍ የህልውና ትግል በበርካቶች ዘንድ ተቀባይነት ያገኘ ቢሆንም እንኳን በርካታ የአማራ ህዝብ የብሔር ብሔረሰቦችና የተለያየ ማንነት ያላቸው ነገር ግን እውነተኛ ኢትዮጵያውያንና ኢትዮጵያን ማስቀጠል የሚፈልጉ አካላትም የዚህ ትግል አጋር በመሆን በተለያየ መንገድ ውጊያውን ተሳትፎ ያሉበት ሁኔታ ነው ያለው። የአማራ ህዝባዊ ኃይል ፋኖ አጠናክሮ የቀጠለው ጦርነት በተወሰነ መልኩ የቀነሰበት ምክንያት የነበረ እንደሆነ ሰሞኑን ለመገንዘብ ችለናል። የዚህ ደግሞ ዋና ምክንያቱ የአማራ ህዝብ ሁሉን ያሳተፈ ቅድመ ዝግጅት ማነስ ነበረ። የንጹሃን ግድያ ተጠናክሮ የቀጠለ ቢሆንም በእነዚህ ምክንያቶች ትግሉ ቀንሶ ሰንብቷል። ተሽከርካሪዎችን እንዲንቀሳቀሱ ለማድረግ ምክንያቱም ተነስቶ የነበረው የህልውና ትግል ያው ድንገት የፈነዳበት አድባብ ያለ ቢሆንም በርካታ የአማራ ማህበረሰብ እንደወጡ የቀሩ በተለያየ መንገድ በትራንስፖርትም ችግር ምክንያት በየቦታው የተበታተኑና በርካታ የአማራ ተማሪዎች ተፈታኝ ፈተና ለመውሰድ ከየት እንደወጡ በሜዳ ላይ የቀሩበት ሁኔታ ስለነበረ አሁን ትግሉ የፍሬታ ጊዜ እንደሚያስፈልግ የህዝባዊ ኃይሉ አምኖበትና ራሱን እንዲያደራጅ ወደኋላ ብሎ የቆየበት የሶስት ቀን ሁለት ቀን የቆየበት አግባብ ያለ አንዳንድ አካባቢዎች ላይ የዚህ ዋና ምክንያቱ እንግዲህ ከ እያነሳናቸው እንደተጨማሪ ሆነው በተጨማሪም ግብይት እንዲካሄድ መስሪያ ቤቶች እንዲከፈቱ ሰዎች ከቦታ ቦታ መንቀሳቀስ እንዲችሉ በሚል ሁኔታ ጊዜ ወስዶ የቆየበት አግባብ ነው ያለ የአማራ ህዝባዊ ኃይል ፋኖ። በእነዚህና በመሳሰሉት ምክንያቶች ጦርነቱ ቀዝቀዝ ብሎ ሰንብቷል። አሁን ግን በበቂ ዝግጅትና ማብራሪያ፣ በበቂ አደረጃጀት፣ በበቂ መዋቅር ስንቅና ትጥቅን ጨምሮ እጅግ ብቁ በሚባል ደረጃ ስትራቴጂክ ኤሪያዎችን በመቆጣጠርም እጅግ ይበልጥ በሚያስብል ደረጃ በህዝባዊ ኃይሉ አሁን ትግሉ በተቀናጠነ አግባብ ተጠናክሮ እንደሚቀጥልና የትግልም የሚያሳትፈው አግባብና ያለበት ሂደትም ለሰው ይፋ መሆን ባለበት ደረጃ በባህር ዳርና በጎንደር በህዝባዊ ኃይሉ ወረቀቶች ተጽፈው ተበትነዋል። ይህ ሀገር የማዳን ዘመቻ መልእክቱ ደግሞ እኛ ከዚህ በፊት በነበረው ጊዜ የማይሰጥ የህልና ጦርነት ያለምንም ቅድመ ሁኔታ እንዲጀመር ግጭት ስለነበረ በድንገት ጀምረን ትግላችንን አጠናክረን ሰራዊታችንን ህዝባዊ ኃይሉን ሙሉ በሙሉ እንዲታጠቅ አድርገናል። በዚህ ልክ አገዛዙ ስንዋጋ የቆየንበት አግባብ ነው ያለ። በዚህም ተማሪዎች እንደወጡ ቀርተዋል። በስራ ወይም ለተለያዩ ምክንያት ከቤታችን እንደወጡ በመንገድ መዘጋት ምክንያትም ሌላም ብዙ ቅድመ ዝግጅቶች ባልተሟሉበት ሁኔታ ስለነበር ያሉና ትግሉ ሲካሄድ የቆየው አሁን የፎይታ ጊዜ በመስጠት ድጋሜ አደረጃጀታችን በማጠናከር ወደማይቀለበሰውና ወደማይቀረው ድል ወደ ተቃረበው የመጨረሻ ሁሉን አካታች የሆነው ትግል እንድንገባ ተገድናል ይላል የተበተነው ብሮሸር። ቀለብ እህልን ጨምሮ በርካታ ለመኖር አስፈላጊ ነገሮች ከወዲሁ መሟላት ያስፈልጋል። ሌላም ወጥተው ያሉ ለፍርድ ቤትም ለንግድም ለትምህርትም ወጥተው ያሉ የአማራ ምሁራን ልሂቃን እና በርካታ የአማራ ማህበረሰብ ወደ ቤታቸው እንዲመለሱ ወጣቶች ወደ ትግሉ እንዲቀላቀሉ ከልዩ ኃይል ከፌዴራል ፖሊስ ከመከላከያ ከአድማ በታኝ የተመለሱ የአማራ ተወላጅ ወታደሮች ቀጥታ ወደ ህዝባዊ ኃይሉ እንዲቀላቀሉ እና ቀድሞውኑ ሲሰለጥኑበት በነበረው ሙያቸው ገብተው ህዝባቸውን እንዲያገለግሉ ጥሪ ቀርቧል። ትግሉ የሚጀምረው በዋናነት ጦርነቱ ከሰሞኑ አርብ ጀምሮ አመጡ በተለያየ መንገድ ተጠናክሮ የሚቀጥል ቢሆንም እንኳን ሙሉ በሙሉ ግን ከነሐሴ 17 ጀምሮ ይፋዊ ሁሉን አካታችና አሳታፊ የሆነ ድጋሚ ወደማይቀለበስበት የድል ጉዞ የሚመራንን የትጥቅ ትግል ጦርነት እናካሄዳለን የሚል ውሳኔ አስተላልፈው ህዝቡን በዚህ ልክ ራሱን እያዘጋጀ ያለበት ሁኔታ ነው ያለ። አንዳንድ ሀገር በማዳን ፋንታ ጦርነትን ምክንያት አድርገው ህዝብን እየበዘበዙ ያሉ ነጋዴዎች፣ አሽከርካሪዎች ወይም አምራቾች በህዝባዊ ኃይሉ ማስጠንቀቅ አስፈክተዋል። በነጋዴዎች በኩል የኑሮ ውድነትን በማባባት የተለያየ የህልም የጥራጥሬን የአትክልትና ፍራፍሬን ጨምሮ ዋጋዎችን በእጥፍ መጨመር፣ አሽከርካሪዎች ደግሞ ታሪፋቸውን በእጥፍ በመጨመር ህዝቡን በመዘበዝ እና አምራቾች እህላቸውን በውድ ዋጋ መሸጥ የመሳሰሉትን የራስ ወዳድነት ተግባሮች ስናይ መሰንበታችን የሚታወስ ነው። እነዚህ አካላት ጦርነትን እንደ ምክንያት አድርገው የተጠቀሙበት ኪራይ የመሰብሰብና ህዝብን የመመዝበዝ ጉዞ ዛሬ ሆኖ በቃ ሊባሉ ይገባል የሚል መልእክትም ተላልፏል። ከጦርነቱ ጎን ለጎን ህዝቡን በኢኮኖሚ ለማሽመድመድ አገዛዙ ፖርቶ መነሳት የሚታወቅ ሲሆንም በአገዛዙ አዛዥነት ህዝብን የሚጨቁኑ ባንኮች እንዳሉም ተነስተዋል። እነዚህ ባንኮች ከውጭ ወደ አማራ የሚላክ ገንዘብ ፋኖ ማጠናከር ሊሆን ይችላል በሚል አካውንት ተለይቶ እንዲዘጋ ትእዛዝ አስተላልፈዋል። የአገዛዙ ቅጥረኛ መሆናቸው ቢታወቅም እንኳን ለአብነትም እንደ ንግድ ባንክ አይነት ቅጥረኛ ባንኮች የአማራው አካባቢ የሀገሪቱን በጠቅላላው 52% የሚሸፍንለት የኢትዮጵያ ንግድ ባንክ ቢሆንም እንኳን የአማራውን ህዝብ ግን በመዘኮል በስንቅ በትጥቅ ጸረ ህዝቦችን በመደገፍ አንድን ብሔር ብቻ ለይቶ በማጉላትና በመጥቀም ለፍራክተርና የመሳሰሉትና ሴሪያሎች ለተረኞች ቡድን በመግዛት የአማራውን አካባቢ ግን ከተገደበው ብር ውጭ በቀን ወጪ እንዳያደርግ ከተለያዩ ዓለም ሀገራት ብር ገቢ ሲደረግለት አካውንቱ ሊዘጋ እና የመሳሰሉትን ጸረ ህዝባዊ ውሳኔዎችን አስተላልፈዋል። እንደዚህ አይነት ጸረ ህዝብ ባንኮች ህዝባዊ አመት ተደርጎባቸው ወደፊት ደንበጃ በማሳጣት ውስጥ ያለን ገንዘብ ሙሉ በሙሉ በማውጣት እና በተለያየ አካባቢ ኢንቨስት አድርገው የሚንቀሳቀሱበትን መሬታቸውን በመንጠቅ የይዞታ ቦታቸውን ለህዝብ በማስረከብ እና ህዝባቸውን እስከ ማፈራረስ ድረስ ሙሉ በሙሉ ኃላፊነት የሚወስዱበትን እድል መፍጠር እና እንደ ህዝብ አመትን ወደ ላይ ከፍ የማድረጉን ስራ ተጠናክሮ እንዲቀጥል የሚል መልእክትም በሰፊ ተላልፏል። እንግዲህ በጎጃም አካባቢ በደንበጫን ዙሪያ እና ምስራቅ ጎጃም ንጎ ህዝባዊ ኃይሉ ጊዜያዊ አስተዳደር በማቋቋም ጠረዞችን የብልጽግና ፍርፋሪ ለቃሚ ቀጥረኞችን ሙሉ በሙሉ በማስወገድ የራሱን አስተዳደር አዋቅሮ ስራ ማስጀመሩ የሚታወቅ ነው። ደብረ ማርቆስን እና የተለያዩ አካባቢዎችን ጨምሮ እንዲሁም በምዕራብ ጎጃም ከባህር ዳርም ጀምሮ ታዊ ዞን ወይም ደግሞ ከዚህ ከእንጅባራ አካባቢ ውጭ አሉ በርካታ የጎጃም አካባቢዎች አመታቸውን በተለያየ መንገድ እየገለጹ ነው። ጎጃም አመት ከጀመረ እንደማያቋርጥ ታሪክ መሰከር ነው። በዚህም በእድር በቁብ በአንድ ለአምስት በተለያየ መንገድ የራሱን አደረጃጀት በመፍጠር የጠረዙ ሲያስከትል የነበረውን ግፍና ጭቆና ማዳበሪያ ካለመስጠት መሬትን ከመንጠቅ ከመበዝበዝ አርሶ አደሩ መሬቱን የመሸጥ የመለወጥ መብቱን ሙሉ በሙሉ በአገዛዙ ተነጥቆ መሸጥ መለወጥ አትችልም ብሎ የራሱን መብት ነጥቆት የሚኖረውን ጠረዝ ቡድን የወያኔን አልጋ ወራሽ የብልጽግናን ቡድኛ አገዛዝ በመቃወም ቅንጣት ያህል ሸረፋፊ ምክንያት ወደ ኋላ የሚያስል ምክንያት እንደሌላቸው ወስነው ተለያይተዋል። በዱር ቤቴን መራዊን አካባቢ ጀምሮ ደግሞ በርካታ ከገጠርም ከከተማም የተሰባሰቡ ያለው የአማራን ህዝብ ሰብስበው አወያይተው እንዳንድ ቃል ተናጋሪ እንዳንድ መካሪ ሆነው የትጥቅ ትግሉን ለመቀናቀል ወስነው ተለያይተዋል። ወደ ጎንደርም ስንመጣ የጎጃም ጋር ተመሳሳይ መሆኑ ግልጽ ነው። ደቡብ ጎንደር ሙሉ በሙሉ በሚባል ደረጃ የትጥቅ ትግሉን እያከናወነ ያለበት ሁኔታ ነው ያለው። ሸዋ የጀግኖቹ እናት ዘርዓ ያዕቆብ የነ እምዬ ምኒልክ ሀገር እንግዲህ ሀገሬ ብሎ ከተነሳ ውሎ አድሯል። ዋሻ አዳሩ ዋሻ ነው። መዳረሻው ጫካ ዱሩ ቤት ብሎ ቤቱን ለቆ የነፍስ ወከፍ መሳሪያውን ይዞ ላይመለስ ወደ ትጥቅ ትግሉ መግባቱ በርካታ ያገዛዙ ኃይሎችና ካድሬዎችን ኮዳቸው እንዲጮህ ትልቅ ምክንያት ሆኗል። አዲስ አበባ ፍንጃ ላይ ተቀምጠው የነገሱት የሸዋ እንቆች ተኩሶ የማይሰፉ እሳት የሚተፉ ለዓላማቸውና ለኢላማቸው የሚሞቱ የምኒልክ ልጆች ዛሬም ኢትዮጵያን እናስቀጥላለን በሚል የማይቀለበስ ትግላቸውን አጠናክረው ቀጥለዋል። የትግል ተጥቆ እንደ ሽሽካ በአንድ ደቂቃ በተመሳሳይ ሰዓት በተመሳሳይ ጊዜ በተመሳሳይ አካባቢ በተመሳሳይ መልክዓ ምድራዊ አቀማመጥ እንደየመጣበት ለማስተናገድ የሸረፍራፊ ያህል ሰከንድ እንደሚጠብቁ አረጋግጠዋል። ሰሞኑን አገዛዙ ታፈር ከመልሰ በሚል ሽንፈቱን በግልጽ ያሳየበት የድሮን ጥቃት ማስከተሉ የሚታወስ ነው። በዚህም በርካታ ሚዲያዎች ውግዘቱን የተናገሩ ቢመስልም እንኳን ከአገዛዙ ስር የተወሸቁና የአማራ ተቆርቋሪ የሚመስሉ እንጂ እውነተኛ የአማራ የቁርጥ ቀን ልጆች እንዳልሆኑና ለአማራ የሚቆረቆሩ አካላትን እንዳልሆኑ በግልጽ ሊታወቅ ይገባል። ነገዶ አዳርጋቸውን ጨምሮ እና ዮሐንስ ቦ ያለው ነበር የብልጽግና ካድሬዎች ዛሬ ከአማራ ህዝብ ኃይል ጎንንን የሚል አሽሙር መግለጫ የሚመስል ነገር ግን ትናንት ላይ የገደልነውን ህዝብ ዛሬም ጠረዝ ሁነን ከአገዛዙ ጎን ተሰልፈን ደግመን እንቀበረው በሚመስል መንገድ ህዝብን ሲያፋርሉ ይደመጣል። ለዚህም የአማራ ህዝብ ትናንትና ስትሰድ ያናቀፈት እንጂ ተመልሰ ዛሬም ደግሞ እንዳያናቅፈና አንተን ጅል እንዳያስብልህ በርካታ ውድ እንቁ ልጆችን እየገበርክና እየሞቱ እነሱን በእነሱ መቃብር ላይ የተሰራች ኢትዮጵያን ድጋሚ ሊያፈርሱ ሲመጡ እድል እንዳትሰጣቸው ማሳሰቢያ ለመስጠት ተወዳለው። መላው አማራ ከዚህ በላይ በደል አይደርስብህም፣ የምትታገልለት የምትታገልበት በርካታ ምክንያት አለ። ከበቂ በላይ ትዕግስትን አሳይተሃል። ወይ ኢትዮጵያን አድን ወይ ለፍ፣ ወይ መሞት ነው ወይ ህይወትን ማስቀጠል ነው። ብንኖርም እንሞታለን፣ ብንታገልም ከመቃብር በላይ የሚውል ትልቅ ስም ሰፈን ትልቅ ታሪክ ለትውልድ አስረክበን ስናልፍ ግድላን አባቶቻችንም በአጥንታቸው ሀገር ሰርተዋል። ኢትዮጵያ የነፃነት ሀገር ሆና ቀጥላለች። ዛሬ ግን ፋሽስቶች የብልጽግና ካድሬዎችን እንደራሴ አድርገው በርካታ ምዕራባውያን የራሳቸውን አመለካከት ባህልና ቋንቋ ለማራመድ ትናንት አንገቱን ቀና አድርጎ ሲራመድ የነበረን የኢትዮጵያ ህዝብ አንገትን አስደፍቶ በቅኝ ግዛት ያደረ እንደሆነ በማስረዳትና ሞራል እንዳይኖረው በረሃብ እንዲመነምን በችግር እንዲጎብጥ በሱስ ተይዞ ቤትና ቀኑን እውቀቱን ሳይጠቀምና ሳያውቀው በከንቱ ሊሆን እንዲያባክን ፈርደውበት በቅጥረኛ ፓርቲ በብልጽግና አማካኝነት የኢትዮጵያ ሕዝብ ወደ መቃብር እየሄደ ያለበት በቁመነው እንዲሞት እየተደረገ ያለበት ሁኔታ ነው ያለ። ይህን ጸረ ሕዝብ ቡድን መላው ኢትዮጵያውያን ይህ ድምፅ የሚሰማችሁ በሙሉ እባካችሁ የኢትዮጵያ ነቀርሳ ነው፣ አይጠቅምም፣ የኢትዮጵያ በሽታ ነው፣ የፍኝት ልጅ ነው። የእናቱን ወድ ቀዶ ይወለዳል። እናቱ ስትሞት ልጁ እንደሚወለደው ሁሉ ብልጽግና ለሀገር የሚጠቅም ፓርቲ አይደለም። ብልጽግና የኢትዮጵያ ታሪካዊም ጥላት ነው፣ ነገም የኢትዮጵያ ጥላት ነው። በብልጽግና መቃብር ላይ ካልሆነ በስተቀር ብልጽግና በህይወት እስከኖረ ድረስ ኢትዮጵያን የሚያስቀጥል ፓርቲ አይደለም። ይህ ለሁሉም ግልጽ ነው። ሶማሌ፣ አፋር፣ ድሬዳዋ፣ ቤንሻንጉል ጉሙዝ፣ ትግራይ፣ አማራ፣ መላው የኢትዮጵያ ብሔር ብሔረሰቦች የብልጽግና ፓርቲን እስካልታገላችሁ ድረስ ኢትዮጵያን አታስቀጥሉም። ከአማራ ጎን ቁሙ። የአማራ ህዝብ ይታገል ለኢትዮጵያ ነው። ጦርነት ያነሳ ለኢትዮጵያ ለብሔር ብሔረሰቦች ነው። አማራ ለአማራ ብሎ አያውቅም። መዳረሻ ኢትዮጵያ ናት። ስለዚህ የትግሉ አጋር በመሆን የአማራን ትግል መሰናክል ወይም ደግሞ ማንኮላሸት የሚባል ነገር አስቦ እየተንቀሳቀሰ ስለሆነ በአገዛዙ ጎን ተሰልፋችሁ ታሪካችሁ እንዳታበላሹ ድል እንደሆነ ድል የማይቀር ክስተት ነው። ከድል ማግስት ግን ከአማራ ጎን የተሰለፋችሁ በሙሉ ስማችሁ በትልቁ በደማቁ ታሪክ ተጽፎ ለትውልድ ይተላለፋል። ስለዚህ የአማራ ትግል ላይመለስ ተጠናክሮ ይቀጥላል። ላይቋረጥ ተጀምሯል። መዳረሻ ጃናት የአማራ ህዝብ የስልጣን ጥማት ኑሮበት የወንበር ጥማት ኑሮበት አልታገለም። ኢትዮጵያ ባህሏን፣ ቋንቋዋን፣ ነፃነቷን፣ ጀግንነቷን ተወርሳለች፣ ተገፋለች፣ ተነጥቃለች። በፓርቲዎቹ ተላልፎ ቅርሷ ተሽጧል። ማንነቷ የለም። የአባቶቻችን ታሪክ እንዳልነበር ሆኗል። በተራ በጀማሪ ፖለቲከኞች በልተው ባልጠገቡ በረሃብተኛ የኔ ብቻ በሚሉ ሆዳሞች ተከባ በግራም በቀኝም መከራ እያጠኑባት ነው። ግማሾቹ በሃይማኖት እየከፋፈሉ፣ ግማሾቹ በብሔርን በቋንቋ በማንነት እየከፋፈሉ እያባሉ የደም ምድር እንድትሆን አኬል ዳማ እንድትሆን ፈርመው አሳልፈው ለምዕራባውያን ከሰጧት ውለው አድረዋል። ልብ ያለው ልብ ይበል፣ ጆሮ ያለው ይስማ። አዋጅ የነፍስ አድን ኢትዮጵያን የማስቀጠል ያለማስቀጠል ጦርነትን ተቀላቀል። የአማራ ትግል እንደሆነ ወደ ኋላ አይቀለበስም፣ ወደፊት ይቀጥላል። ስለዚህ መላው ኢትዮጵያውያን የዚህ ትግል አጋር በመሆን ኢትዮጵያና ኢትዮጵያዊነትን እናስቀጥል። አገዛዙና ግብረ አበሮቹ ካድሬዎቹ ከነ ስም አጠራራቸው ከነ ክፉ ስራቸው ይውደሙ። ድል ለአማራ ህዝብ፣ ድል ለመላ ኢትዮጵያውያን። ሰላሙ ነው።
አያውቁንም ለካ አያውቁንም፣ አያውቁንም እናን አያውቁንም፣ አያውቁንም እንዴት አያውቁንም፣ ላላወቅን ኢትዮጵያዊ ይገባል። አያውቁንም ለካ አያውቁንም፣ አያውቁንም እናን አያውቁንም፣ አያውቁንም አርፋችሁ አያውቁንም፣ ላላወቅን ኢትዮጵያዊ ይገባል።
የረቡዕ ነሐሴ 10 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ የቀዋጣሪ አፍ ጠማማ ነው። አመታት አልፈውና የኮሎኒሉና ሙባሸሮቹ ልፈፋ መቀባጠር መተርተር መዋሸት መቀላመድ መሆኑን ለመረዳት ይችላል። ዛሬ ሰንቱን ካየን ከታዘብን በኋላ አሁንም በኮሎኒሉ ልፈፋ የሚደነገር ዜጋ ካለ ዘረኛ ኦሮሞማ ወይም በደን በአደን ካልሆነ በቀር ሰው መሆኑ መጠየቅ ያለበት ነው። በተለይ የጭቁን ሆኖ አማራ ሆኖ ኮሎኔሉና ጭፍሮቹን የሚያወድስ ሌላ ማንም ኢትዮጵያዊ አይደለም። ፋኖ ተመክሮን ቀስሞ ከጽንፈኞች አጥፊ ዝንባሌ ርቆ ኢትዮጵያዊነቱን አድምቆ መገኘቱ የከይሲዎቹ ጥረት መክሸፉን የሚያበስር ነው። አማራ ኢትዮጵያዊ ነህ ብለው አስፈጁት ብለው አማራ ከየት ወዴት ብለው ሰይጣን ክታብ የጫሩብን ውድቆ ነው መቅረታቸው አስደስቶናል። ዛሬ ተገልብጠው ምኒልክ ከብታችንን ዘረፈን ያሉትን ትተው የአማራ ጠበቃነን ቢሉም የሚያምናቸው መጥፋቱ ድላችን ነው። ግንቦት ሰባት ወዘተ ብለውና ለሻቢያም ለግብጽም ማድረው ትግላችንን ያደናቀፉት ጉዶች ሁሉ ዛሬ ለይቶላቸዋል። ህዝብ አንቀሮ ተፍቷቸዋል። ያደናገሩና ሰርጎ ገብ ሚናን ለጌቶቻቸው ሊጫወቱ ቢጥሩም አልሆነላቸውም። ለሱዳን ህዝብ ክፉ ባንመኝም በሁለት አምባገነን ጀነራሎች ጠብ ሱዳን ስትታመስ አራት ወራት ማለፉ ለሀገር ወዳድ ዓላማ ደግ እንጂ ክፉ አይደለም። የግብጹ አልሲሲ ኮሎኔሉን ይደግፍ ዘንድ አማላጅ የሆኑት ራሳቸው ግንቦት ሰባት ይሉ የነበሩት ባንዳዎች ናቸው የተባለውን የሚያስተባብል አልተገኘም። ወያኔው ጌታቸው ረዳ በአዲስ አበባ ባየር መንገዱ ስካይላይት ሆቴል የማይከፈል እንግዳ ሆኖ የወያኔ መጋዣዎችን እየሰበሰበ ሲያማክር ለምንስ ወጪውን ኢትዮጵያ ተከፍላለች የሚለው ጥያቄ አነጋጋሪ እንደሆነ አለ። የመለስ ሚስት አዜብ ጎላ አባዱላ ስባት ነጋ ቢያንስ በሙስና ሊከሰሱ ሲገባ ምንም አለመባላቸውና መንደላቀቃቸውን መቀጠላቸው ብዙዎችን አሳዝኗል። በአሜሪካ ያሉ ወገኖች በህዝብ ፍጅት በአማራ ጭፍጨፋ በዙሪያቸው ያለው ስባት ነጋ ላይ የተቃውሞ ሰልፍ ከማድረግ ለምን እንደተቆጠቡም አጠያቂ እንደሆነ አለ። በአዲስ ፋኖ ላይ የተጀመረው የዘረኞቹ ህዝብ አጨረሰ ክስ ከመቅጽበት እንዲቆም ማድረግ አለብን። አላቅሙ ተንኩሶ ህዝብን ለድሮን ጥቃት አጋለጠ ሊሉን ጀምረዋል። ፋኖ በየከተማው ተከማችቶና ተሰብስቦ ለምን ለድሮን ጥቃት አመች ያልሆነም ብለው የተቆጩ ጸረ ህዝቦች ተገቢ የትግል ስልቱን እያወገዙ ሸሸ፣ አፈገፈገ፣ ህዝብ አጋለጠ፣ አስጠቃ በሚል ውግዘት ሊያጎርፉ ጀምረዋል። ሸንካላ ጥረት ኢህአፓ ወጣት አስጨረሰ ሲሉ የሰማናቸው ነው የረከሰ ክሳቸውን የሚደረድሩት። ትግል መስዋዕትነትን ይጠይቃል። ውርደትን ተቀብለን እንገዛ ካላልን በቀር ትግል ካልን ደማችን ለቁም ነገር ሆኖ ይፈሳል። የተባለያ ትግል ካልን መስዋዕትነት የግድ ነውና አስፈጁ ተፈጀን ትርጉም የለውም። የአማራ መንጋ ለማትረባ ገንዘብ ራሱን ሽጦ ተመስገን ጥሩ ነው ሆኖ በራሱ ህዝብ ላይ የዘረኞችን ያስቸኳይ ጊዜ አዋጅ አጨብጭቦ ያጠድቃል። ገዱ አንዳርጋቸውን እንኳ መምሰል ያቀተዋል። ክህደቱን ልክ ያሳጣል። ለዚህ መንጋ ታዲያ ምላሹ እሱን መምሰል ሳይሆን አሳዶ መቅጣት ነው። ኮሎኔሉ ግድያ ለኢህአፓም አልጠቀመው ሲል በሰሞኑ ለፍፏል። የዚህን ትርጉም ተረጂ ራሱ ብቻ ነው። ከተቻለ ከሃዲን የህዝብ ጠላት መግደል የሚመሰገን ግዳጅ ነው። ባንዳና ከሃዲን ሲያሰፈስፍ አፉን ካልዘጉት በቃኝ ልታረም ብሎ ሲቀየር ልናይ አልታደልንም። ሀገራችን የገደላትን ማቀፍ ታበዛለች፣ የሚሞትላትን አትንከባከብም። ጣሊያንን የተዋጉ አርበኞች ሲገደሉ ሲሰቃዩ፣ እነ በላይ ዘለቀ ሲሰቀሉ፣ እነ ታከለ ወልደ ሐዋርያት ሲገደሉ ባንዶች በጅምላ ለሹመት በቅተዋል። እነ ብርሃኑ ነጋ ለሻቢያም ለግብጽም የተሸጡ የኮሎኔሉ ሚኒስትሮች ናቸው። ከሃዲና ባንዳዎች ተገልብጠው አገር ወዳድ ፋኖም ነን ብለው ሊያወናብዱም እየጣሩ ናቸው። የመድረክ ሰዎችም ተደርገዋል። ኢትዮጵያ ሀገሬ ሞኝነሽ ተላላ፣ የሞተልሽ ቀርቶ የገደለሽ በላ፣ እንደገና እውን ሊሆንብን መፍጨርጨሩ በስቷል። የባንዳ መንጋ መድረክ አጣቧል። የሽግግር ሂደት ያልነውን ሊዘውሩ አቅጣጫና ይዘት ሊቀይሩ አስመሳዮችና ድርባዎች ተሰማርተዋል። በዝምታ በቸልታ ማየት መቀበል የለብንም። ፋኖ ሁሉን አቀፍ የሽግግር መንግስት ለኢትዮጵያ ብሏል። መፈክራችን ነው። ለአመታት ህዝባዊ ህገ መንግስት ብለዋል። የምንደግፈው ነው። ሰንደቅ ዓላማቸው አረንጓዴ፣ ቢጫ፣ ቀይ ነው። የወያኔ ኦነግ ባንዲራ ነኝ ቡትቶ አይደለም። ይመቸናል። ባንዲራ እንልም ሰንደቅ ዓላማ እንጂ። የኢትዮጵያ ጦር መንግስት የምንለው የለም። የዘረኞች ጦር የሀገራችን አይደለም። ተቋማቸው ሁሉ የኢትዮጵያ ሊባል ምንም ብቃት የለውም። ተደጋግሞ መታሰር የለመደበት መቶ አለቃ የኢትዮጵያ ጀነራልም ፊልድ ማርሻልም ሊባል የሚችል አይደለም። ማሾፊያ ማላገጫ መሆንን ካልመረጥ በስተቀር አገዛዙን የሚገልጹት ምሁር ተብዬዎች እነ ማሾፊያው ሽመልስና ከባህር ወጣን ባዮቹ ናቸው። ይህን ዘረኛ አገዛዝ ባመረረ ትግል እናደባየው። የፋኖ ትግል ይቀጥል ይፋፋም። አዲሱን ዓመት በጸረ ዘረኛ ህዝባዊ መንግስት ምስረታ እንቀበለው። ድል ለአንድነት አርበኞች፣ ድል ለኢትዮጵያ።
ያማራው ደም ቀለም፣ ያማራው ደም ውሃ፣ ያማራው ደም አላየንም በሉ፣ አልሰማንም ነበር። አዎ አላየንም በሉ። እርጉዝ መሸለታ ሽሩ ወርቆ ካፈ። አዎ አላየንም በሉ፣ አልሰማንም ነበር። በግሬ ደረታውን ሰብስበው ገብተው ሲያለቁ ታጣ። አላየንም በሉ፣ አልሰማንም ነበር። በአማራነታቸው አዛውንት ሕፃናት እቤት ውስጥ ታጎሮ ሲቃጠሉ አዎ አላየንም በሉ፣ አልሰማንም ነበር። ብሔር አልባ ሕፃን የእናት ሆድ ተቀዶ ከዛፍ ላይ ተሰቅሎ በጥብቱ ተጋምዶ አፈር ገብቶ አዳሪው አራሹ ገበሬ አካሉን በታትኖ ሲጥሉት ላውሬ። አላየንም በሉ እኮ ያማራው ደንቧ፣ ያማራው ደንቧ ቀለ። ሰው ነኝ ብሎ እንጂ በኢትዮጵያ ደሩ አማራ የሚኖረው ከውልደቱ የዘር ምርጫ ሰጥቶ የጠየቀው ማን ነው? እግዚኦ! ደሙ እንደ ቀለም እንደዋ ተቆጦ ጧት ማታ የሚታረድ እንደ አውዳ ምትኖሩ። አቤት ብቃችን! ታሪክ ራሱን ደግሞ ናዚ ባይሁዶች ላይ ግፍ እንደፈጸመው ዛሬ በኢትዮጵያ ምድር ሆኖ ማውነታውቺ በአማራው ደገመው። በልልታ ሳንበላ የወያኔ ተስካር ግፉን በመዘርዘር ሳንኖር ሳናል በኖቦ ባለ ተራሬ ፋሽን ይደርደር እኮ በእኛ ላይ ተንዳለው ተነስቶም ደንቦች ያለ ርኅራኄ በባለ ጊዜዎች እንጋጥን ነች እንዴ? አንዱን ሰይጣን ብንጥር የተተካው ሰይጣን ቆላን እንዳሻሩ አጤትን እንደጣል ኦቦ ባለ ተራ ሁሉም ነገር ከኛ በሚል ፍልስፍና እየተደገፈ በግብረ አበሮቹ በነ ብልጽግና ይቀልብን ጀመር ሞት ሰፍሮ በቁና። ኤዲያ ኤዲያ ለኝ ወዲያ መስማት ተቀቀጠን፣ ማየት ዘገነን፣ አመመን፣ ደከመን። በሶብናል በቃ አማራው ተገድሎ ሲጣል እንደ ዕቃ። ዛሬ አማራው ደም ምድሯን ያጨቀየው፣ ዛሬ አማራው ደም ሰማይ ያጠቆረው፣ ዛሬ በአማራነቱ ሰዋዊ ክብራቱ ጅምላ የተቀበረው ይፋረዳል። ደሙ ፍጹም አይቀሬ ነው እኮ ቦቦ ባለተራ ቀኑ ቢጨልምም ይዋል ይደር እንጂ ቀኑን ከተኩቶ ማስጠየቁ አይቀርም። አመመ ተቀጠጠን በቃ በዘመሩ ተመርቶ አማራው ተወድቅ እንደ ቁሻሻ ታጣ። አዎ በዘመነናሊ በምቾት ለመኖር በወገናቸው ደም ህይወት የቆመሩ በክደት የተወሉ አይሁዶች ነበሩ። የናዚ መለዮ ባራታቸው ደፍተው ከተማ ያዘሱ በየካምፑ ገብተው ተገዝታፖች ጋራ ማድ ቆረሱ ይዋሉ ያደሩ በጥይት ያስመቱ በጅምላ ያስቀበሩ አገልጋይ ዘመኖች ይሁዶች ነበሩ። ከኛ የሶስም ባዙ መንጋ ነፍሰ በላ በዘሩ ተረክቶ አማራው ሲበላ ገዳይም መርቆ ካባ ያለበሰ ማን አለ እንደ ባዕዴን አማራ ጠቅጥቆ ሸጣዊነቱን ጥሎ ያረከ ሰው እንዴት ካራጁ ለማድ ይቀርባል? ይበላል፣ ይጠጣል፣ አብሮ ውሎ ያድራል፣ የወገኑን ህይወት ለክብሩ ይሸጣል። እኔያ አረ ወዲያልኝ ወዲያ መስማት ተቀርቀረጠን ማየት ዘገዘነ አመመን ደከመን በዝቶብናል። በቃ አማራው ተገድሎ ሲጣል ደቀቀ። በኢትዮጵያዊነቱ ጠንክሮ የቆመ ከማንም ዘር ቢሆን እየተለቀመ በጥይት ይመታል፣ ህይወቱን ይሰጣል፣ ካፈሩን ቆይ ይቀራል። መስማት ተቀጠቀጠን ማየት ዘገዘነ አመመን ደከመን በዝቶብናል። በቃ አማራው ተገድሎ ሲጣል ደቀቀ።
በማስከተል አእምሮ በለጠ ከአዲስ አበባ ይሄላኩልንን መልእክት እናቀርባለን። ባለቤቱን ካልናቁ አጥሩን አይነቀንቁ እንዲሉት የኢትዮጵያ ህዝብ ባይንቁ ኖሮ የኢትዮጵያ እንብርት አዲስ አበባን ባላሉ ነበር ንቀውናል። ኢትዮጵያ ባገር በቀል ካዲዎችና በባዕዳን ኃይላት የተቀነባበረ ሴራ ተከፍቶባታል። ህልውናዋ ተናግቷል። ሉዓላዊነቷ ዙሪያዋን እየተደፈረ ነው። ዜጎቿ የመኖር ዋስትናቸውን አጥተዋል። ኢትዮጵያዊ ዜግነታቸው በአደባባይ እየተገፈፈ ነው። በህይወት የመኖር ዋስትና በአደባባይ የተገፈፈባት አገር ከሆነች ከራረመች። የዘር ጭፍጨፋን የመሰለ አሰቃቂ ተግባር መፈጸም ምንም ከማይባልበት ደረጃ ላይ ተደርሷል። በጥቅሉ ኢትዮጵያ ሀገራችን መንግስትና ህግ አልባ አገር የመሆኗ ክስተት ከአመት አመት እየጨመረ እንጂ እየቀነሰ ሲሄድ ለማየት ያልታደልን ሆነናል። የህዝብ ለህዝብ ጥላቻውን የሚያራግቡትና የሚያቀጣጥሉት ከጫካዎቹ እስከ 4 ኪሎዎቹ መቀሌዎቹ ድረስ በተባበረና በተቀናጀ መንገድ የሚሰራ መሆኑን በውል አለመረዳት ትልቅ ስህተት ነው። ስህተት ብቻ ሳይሆን በጭጉ ወርቶናል። እየከፋፈሉና እየነጣጠሉ አጥቅተውናል። ይህ ነጣጥሎ የመምታት ሂደት በሶማሌና በኦሮሞ በአፋርና በሶማሌ በቅማንትና በአማራ በአማራና ኦሮሞ በትግራይና በአማራው ባኝዋኩና ኒዌሩ ወዘተ ህዝብ መካከል የቆሰቆሱት እሳት ብዙ ህይወት ቀጥፏል። ንብረት አውድሟል። ዜጎችን አፈናቅሏል። ኢትዮጵያን ያልደፈረ ያላዋረደ ጥቃት ያላደረሰ የማርያም ጠላት ነው የተባለ ይመስል ትንንሽ ቡድኖች ሳይቀሩ ድንበር እየጣሱ ገብተው ጥቃት ማድረሳቸውን አገዛዙ ቢደብቀውም የማይታበል ሐቅ ነው። በምዕራብ ጎንደር ሱዳን በጋምቤላ የሙርሌ ጎሳዎች በደቡብ ምዕራብ ኢትዮጵያ የደቡብ ሱዳን ታጣቂዎች በምስራቅ ኢትዮጵያ አልሽባብ ወዘተ ድንበር እየጣሱ ገብተው ተደጋጋሚ ጥቃቶችን ፈጽመዋል። ኢትዮጵያን የምታክል ትልቅ አገር በእነዚህ ቡድኖችና ጎሳዎች መደፈር ከውርደትም በላይ ውርደት መሆኑ ለኢትዮጵያውያን እንጂ ለወር ተረኞቹ ምናቸውም አይደለም። እነዚህ ሁሉ ጸያፍ ተግባራት የመሰረታዊ ችግሮቻችን መንስኤዎች የወለዷቸውና የቀፈቀፏቸው ውጤቶች ናቸው። ውጤቶች ላይ ንትርኮችን ከማብዛት ይልቅ የችግሮቻችን ምንድናቸው የሚሉትን በመለየትና በማወቅ ላይ የበለጠ ትኩረት መስጠቱ እጅግ ጠቃሚ መሆኑን አምንበታለሁና በግማሽ ምዕተ ዓመታት ውስጥ የታዘብኳቸውንና የተመለከትኳቸውን መሰረታዊ መንስኤዎች ናቸው የምላቸውን በግሌ የማምንባቸውን ላቀርባቸው። አንደኛ፣ ዴሞክራሲና የዴሞክራሲ ባህል እጦት የችግሮቻችን ሁሉ መንስኤዎች ከሆኑት በርካታ ችግሮች ውስጥ በቀዳሚነት ተጠቃሽ ነው። የዴሞክራሲ ጥያቄ ለኢትዮጵያ ሕዝብ የረጅም ዘመናት ጥያቄ ነው። ታግሎለታል፣ መስዋዕትነትንም ከፍሎለታል። አምባገነኖችና ዘረኞች ጆሮ ዳባ ልበስ ማለታቸው ለዚህ አስከፊ ገጽታ መታየት ያበቃን መሆኑ ሊሰበርበት የሚገባ ነው። ፋሽስታዊው ደርግ፣ ወያኔ፣ ኢህአዴግና ወላጆቻቸው የሆኑት ኦዴፓ ብልጽግናዎች ልዩነት የላቸውም። በተመሳሳይ ወፎች የሚመሰሉ ናቸው። ከተመሳሳይ ወፎች የተለየ ዜማ ይደመጣል ተብሎ እንደማይጠበቅ ሁሉ ከየጎራውና ጎጡ እየተጠራሩ ከተሰባሰቡ ፋሽስቶችና ዘረኞች አፈና እንጂ የዴሞክራሲ ጭላንጭሉ እንዳልታየ ማንም ባይናገርለት፣ ማንም ባይጽፍለት ወይም ማንም ባይከራከርለት የተደረሰበት የአገራችን ተጨባጭ ሁኔታ የሚመሰክረውና የሚያረጋግጠው እውነት ነው። የብሔር ብሔረሰብ የዜግነት የመደብ የጾታ የእድሜ ጭቆናዎች ሁሉ እንደተንዘራፈቁ ናቸው። የሌለ የጭቆና አይነት የለም። ሁለተኛ፣ የብሔር ብሔረሰቦች ጥያቄ አራማጆች ነን ባዮች የብሔር ብሔረሰብ ዴሞክራሲያዊ ጥያቄን ወደ ጽንፈኝነት ሽብርተኝነትና ጠባብነት እየቀየሩት መሄዳቸው ብቻ ሳይሆን ጠርዝ ረገጥ የሚባልና ጸረ ኢትዮጵያና ጸረ ዴሞክራሲ እንዲሁም ጸረ አማራ አቋም እየያዙ መምጣታቸው ሊሰመርበት የሚገባና የችግሮቻችን ሁሉ ቁልፍ መንስኤ መሆኑን ደጋግሞ ማጤን ይገባል። ሶስተኛ፣ እርግጥ ነው ኢትዮጵያ እንደዛሬው ጽንፍ ረገጥ ተግባር እንድትቀየር ጥንስሱ ከ1967 ዓመተ ምህረት ጀምሮ በወያኔ የተጠነሰሰ ቢሆንም ወደ ተግባር መቀየሪያው ነሐሴ 15987 ዓመተ ምህረት የጸደቀው ህገ መንግስት ተብዬ በብዙዎች ዘንድ ህጋራዊት እየተባለ የሚጠራው ለዛሬው ኢትዮጵያ ተጨባጭ ሁኔታዎች መከሰት መንስኤ መሆኑን መዘንጋት ትልቅ ስህተት ነው። ህገ መንግስት ተብዬው በመግቢያው እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ተብሎ ከተቀመጠበት ጊዜ ጀምሮ ኢትዮጵያ የለችም፣ ኢትዮጵያዊነትም የለም። የመቀሌው የኮንፌደራል ኃይሎች ስብሰባ የህገ መንግስት ተብዬው ቀጣይ ኢትዮጵያን የማፈራረስ እርምጃ ጅማሩ እንደነበርና እንደሆነ ለመረዳት ስህተት ነው። ለዚህ ነው ዛሬ ዘረኞችና ጸረ ኢትዮጵያ ኃይሎች አገር ነን ወይም አገር እንሆናለን፣ አገራዊ ሉዓላዊነታችን ይከበርልን ማለት ብቻ ሳይሆን መከላከያ ኃይሎቻችንን ገንብተናል ማለታቸው የሚነግረን ምንም ነገር የለም፣ የነሱን ኢትዮጵያን የማፈራረስ አባዜ እንጂ። አራተኛ፣ ኢትዮጵያንና ኢትዮጵያዊነትን ለማዳከምና ለማጥፋት ሁሉም ጠባቦችና ጽንፈኞች ውሸትና የውሸት ትርክቶችን በህዝብ ውስጥ መርጨት የጋራ መገለጫቸው መሆኑ ሌላው ትልቅ ችግር ነው። በዚህ ታሪክ ተደልዟል፣ ተበርዟል፣ ፍቅር በጥላቻ ተቀይሯል፣ ከአንድነት ይልቅ ከፋፋይነት ልዩነቶች እንዳይፈቱ በስፋት ተሰርቶበታል። አምስተኛ፣ ስግብግብነትና ሁሉን የኔ ነው ባይነት ለፍቅርና ለሰላም ጸር መሆኑን መካድ አይቻልም። ወያኔም ሆነ ኦዴፓ የኢትዮጵያን ህዝብ እየዘረፉና እየመዘበሩ ማደሄታቸው አልበቃ ብሏቸው ራሳቸውን ወደ ቡድን የመሬት መቀራመት አሸጋግረዋል። የወያኔ ሁመራ፣ ወልቃይት፣ ጠለምት፣ አበርገሌ፣ ወፍላ፣ ራያና የአፋር መሬቶች የእኛ ናቸው፣ የኦሮሞ ጽንፈኞችም አዲስ አበባ፣ ወሎ፣ ደራ ወዘተ የእኛ ናቸው ጩኸት ከኢትዮጵያና ኢትዮጵያዊነት የተጻረረ መሆኑ ብቻ ሳይሆን ችግሮችን ወደ ቀጣይ ትውልድ ማስተላለፍም ነው። ኢትዮጵያ የሁሉም ኢትዮጵያዊ ሁሉም የጋራ አገር እንጂ የጥቂቶች ነች መባሏ ማንንም አያሳምንም፣ ቅቡልነትም አይኖረውም። ማን ነው ለእናንተ ብቻ ከፍሎ የሰጣችሁ የሚል ጥያቄንም ያጭራል። ስድስተኛ፣ የአገሪቱ የፖለቲካ ረዳድ የተሳሳተና የተዛባ መሆን አንዱ ትልቁ የኢትዮጵያ ፖለቲካ ጋሬጣ ነው። አምባገነንና ዘረኛ ገዢዎችን ሰብዕና እጅግ አግኖ መገንባት፣ ሁሉን አድራጊና ፈጣሪ አድርጎ መመልከትና ተመሪዎች ደግሞ በገዢዎቻቸው ግላም ልኮ ከማላበስ ውጭ ህዝብ አንዳችም አስተዋጽኦ እንደሌለው ተደርጎ እንዲወሰድ የተደረገና የሰረጸ የተሳሳተ አመለካከት አለ። ይህ የተሳሳተ ባህል ለአምባገነኖችና ዘረኞች በማዳበሪያ የዳበረ ለም መሬት ሆኖላቸዋል። አንድ ሰውና አንድ ጥይት እስኪቀረን ለእናት አገራችን አጼ ቴዎድሮስን እንሆናለን ሲል የነበረውና በአሽቃባጮቹ ቆራጡ መሪያችን የተባለው ፋሽስቱ መንግስቱ የቁርጡ ቀን ሲመጣ ለወያኔ አስረክቦን ጓዙን ጠቅሎ ፈረጠጠ እንጂ የቆራጥነቱን ስንዝር ርቀት እንኳ አላሳየንም። በደጋፊዎቹና አምላኪዎቹ የፖለቲካ ሊቅ የተባለለት መለስ በኢትዮጵያና ኢትዮጵያዊነት ላይ በቀላሉ የማይመዘዝ ረሽቶብን አለፈ። የፖለቲካ ሊቅነቱን ሳይሆን ዘረኝነቱንና ጸረ ኢትዮጵያነቱን በተግባር ያረጋገጠልን ነው። እኛ እያለን ኢትዮጵያ አትፈርስም ያለውና በአሸርጋጆቹ ኢትዮጵያን ለማዳን ከፈጣሪ የተላከልን የተባለለት ኮሎኔልም የኢትዮጵያ እናት የሆነች አዲስ አበባን ኦሮሙማ ሊያደርጋት እንጂ ኢትዮጵያ ሲያደርጋት አልታየም። የለየለት ዘረኛና ጸረ ኢትዮጵያ መሆኑን አረጋገጠ እንጂ። ሰባተኛ፣ እያለን የሌለን የተፈጥሮ ሀብቷችንን ወደ ጥቅም ሰጭነት ብንለውጥ ከራሳችን አልፈን ለሌሎችም መትረፍ የምንችል ሆነን ሳለ ያጣ የነጣ ድሃ ሆነናል። መራብ፣ መጠማት፣ መታረዝ፣ መጠለያ አልባ መሆን ሌላው የችግሮቻችን መባባስ መንስኤ ነው። ስምንተኛ፣ ጠላቶቻችንና ወዳጆቻችንን በሚገባ መለየት አለመቻላችን የህዝብ ትግልን ማምከንና አገራችንንም እንድትጎዳ ያደረጋት መሆኑም መካድ ወይም መዘንጋት የሌለበት ጉዳይ ነው። እነዚህና ሌሎች መሰረታዊ ችግሮች ችግር ፈጣሪዎችንና ችግር አምካኞችን በሁለት ጎራ ከከፈለ ትንቅንቅ ውስጥ አስገብቷል። ችግሮቻችንን አምካኝ የሆነው የህዝብ ትግል ካለምንም ማወላወል መቀጠል አለበት። እንግዲህ ነዚህና ተዛማች ችግሮች ከባለ አገርነት ወደ አገር አልባነት ቀይረውናል። ከመኖር ወደ አለመኖር፣ ከመብላት ወደ ጦማዳሪነት፣ ከመንግስታዊ አገርነት ወደ መንግስትና ህግ አልባነት ቀይረውናል። ጉዟችንን ከድጡ ወደ ማጡ አድርገውታል። ችግሮችን ለይቶ ማወቅና መረዳት ወደ መፍትሄው የሚደረግ ጉዞን በግማሽ ርቀት የመሄድ ያህል ይቆጠራል እንደሚባለው የግል የመፍትሄ ሐሳቦችን ለእያንዳንዱ ችግር የግል መፍትሄዎችን ጭምር አቀርባለሁ። እነሆ አንደኛ፣ የዴሞክራሲና ዴሞክራሲያዊ ባህል በተግባር እውን ለሀገራችን አንድነት፣ ክብርና ነጻነት እንዲሁም ለዜጎቿ ሰብአዊና ዴሞክራሲያዊ መብቶች መከበር ምትክ ወይም አማራጭ የሌለው መፍትሄ ነው። ፋሽስታዊው ደርግ፣ ወያኔና ኦዴፓ ወደ ስልጣን የመጡበት የተሳሳተ መንገድ ለዴሞክራሲ ህልውና መቀጨጭ መንስኤ ሆኗል። መታረምም መወገድም አለበት። ብቸኛው የዚህ ማረሚያ መንገድ እንደ አለፉት አገዛዞችና እንደ ዛሬዎቹ እኔ አውቅልሃለሁና አማላይነት ሳይሆን ሁሉን አሳታፊ የሽግግር መንግስት መመስረት፣ ብሔራዊ ውይይትና እርቀ ሰላም ወቅቱ ግድ የሚለው ነው። አንገብጋቢ ጥያቄ ነው። የህዝባዊ ትግሉ አቅጣጫም ወደ እነዚህ ተግባራት ክንዋኔ ውስጥ በአስቸኳይ መገባት አለበት። ያንን ጊዜ በዴሞክራሲ ባህል ጅምር ገኖ ይወጣል። ከዚህ ላይ ብሔራዊ መግባባትን በእውነት ከልባቸው የሚፈልጉትም ሆኑ ለፖለቲካ ፍጆታ በቃል ደረጃ የሚጠሩት ሊረዱት የሚገባ አንድ ትልቅ ቁም ነገር አለ። ለብሔራዊ መግባባት ከስምምነት ለመድረስ የተፈጠሩ የጎሳ ክልሎችና አከላለላቸው ከስምምነት ያደርሳሉ ማለት ዘበት ነው። የጎሳና የቋንቋ አከላለሎች የሚያስከትሏቸው በርካታ ችግሮች ውስጥ ለግጭትና ለመግባባት መንስኤ ስለሚሆኑ ነው። የስሜትና የግለኝነት ውጤቶች ናቸውና በመሆኑም ቢያንስ ምን አይነት ፌዴራሊዝም በሚለው ላይ ምሁራንና ሙያተኞች ተሳትፈውበትና የጥናት ውጤት የሆነ መቋጫ እስኪገኝለት ድረስ በግሌ ሁለት ጊዜያዊ መፍትሄዎች አሉኝ። እነሱም ሀ ወደ 1966 ዓመተ ምህረት የአስተዳደር አከላለል ወይም የደርግ መንግስት ፈጥሯቸው ወደ ነበሩ ክልሎች ለአጭር ጊዜ ቢደረጉ ይመረጣል ባይ ነኝ። ይህ ሲባል ወደ ቀድሞ አሃዳዊ አገዛዝ ሊመልሰን ነው የሚል አባራ እንደሚነሳ ይገባኛል። ለዚህ አጭሩ መልስ ኢትዮጵያ ባለ ትልቅ የቆዳ ስፋት፣ ባለ ትልቅ ህዝብና የበርካታ ብሔር ብሔረሰብ አገር የመሆኗ ጉዳይ ዴሞክራሲያዊና ጂኦግራፊያዊ አከላለል የተከተለ ፌዴራሊዝም የተሻለ አማራጭ መሆኑን አውቃለሁ ነው። በሌላ በኩልም አህዳዊ አገዛዝ መሰደቢያና መቀለጃ መሆን እንደሌለበትም በትክክል በዴሞክራሲያዊ መንገድ ከተተገበረ መልካም መንግስታዊ ስርዓት መሆኑን አለማወቅ ስህተት ነው። አህዳዊ የሆነ አገዛዝ ሁሉ ጸረ ዴሞክራሲ ነው፣ በስም ፌዴራሊዝምን የጠራ ሁሉ መልካም ስርዓት መንግስት ነው ከሚል ድምዳሜ መድረስ ስህተት ነው። ለዚህ ማረጋገጫ ከሀገራችን የተሳሳተ የፌዴራል አወቃቀር ውጭ በምሳሌነት የምናቀርበው የለም። ሌላም ትልቅ ምክንያት አለኝ። የኢትዮጵያና የኤርትራ ህዝብ መለያየት በግሌ እስከዛሬ ድረስ አላሳመነኝም። ካለምንም የተሻለ አማራጭ ለህዝብ ሳያቀርቡ ባርነት ወይስ ነጻነት የሚል ምርጫ ብቻ እንዲለያዩ ማድረግ የወያኔና የሻዕቢያ ስራ ነው ባይ ነኝ። ከውስጥ ደግሞ የማናውቃቸው ምስጢሮች ሊኖሩ እንደሚችሉም እገምታለሁ። በኤርትራና የኢትዮጵያ ህዝብ መካከል ካለው ግንኙነት ላይ እንከን ዛሬም እንደሌለ ከዚህ ከአዲስ አበባ በተጨባጭ ይስተዋላል። ስለዚህ የኤርትራ ህዝብም በአገራዊ ምክክሩና እርቀ ሰላሙ ላይ ቢካተቱ የተሻለ ነው የሚል እምነት አለኝ። ሁለተኛ፣ ከብሔር ብሔረሰብ ድርጅቶች ከጽንፍ አቋማቸው ወደ መሃል፣ ከዴሞክራሲ መርህ አልባ ጨዋታቸው ወደ ዴሞክራሲ መርህ፣ ከተሳሳተ የጠላት አፈራረጃቸው ወደ ትክክለኛው ፍረጃ፣ ከአገር ማፍረስ ወደ አገር ግንባታ መስመር መግባት የግድ ይላቸዋል። ቆመንለታል የሚሉትንና የኢትዮጵያን ህዝብ ከሚጎዳ ተግባር ራሳቸው ላይ ማዕቀብ መጣል አለባቸው። የዴሞክራሲ መርህ ውጤት ያለ ፍቅር፣ ፍቅርም ያለ ዴሞክራሲ እንደማይገኝ ተረድተው ወደሚያምርብን የፍቅር ምህዋር ውስጥ መግባት አለባቸው። ብሔራዊ መግባባት ይኑር እስከተባለ ድረስ። ሶስተኛ፣ የወያኔ ህገ መንግስት እስካለ ድረስ የተባበረች ኢትዮጵያና ሰላማዊ ህይወት ነዋሪ ዜጋ ይኖራል ተብሎ በፍጹም አይጠበቅም። ስለዚህ የህገ መንግስቱ መቀየር የኢትዮጵያንና የልጆቿን ህልውና በዘላቂነት ያረጋግጣል እንጂ በፍጹም አያላላም። ኢትዮጵያዊ አብሮነትን፣ አንድነትንና ዴሞክራሲያዊ መተባበርን ያጠነክራል እንጂ አያላላም። ለሀገራችን መሰረታዊ በርካታ ችግሮች በዘላቂነት ለመፍታት የህገ መንግስቱ መቀየር ቁልፍ የመፍትሄ እርምጃ ነው። አራተኛ፣ ውሸትና የውሸት ትርክት የኢትዮጵያን የረጅም ዘመን ህልውና አንክዷል። በታሪኮቿ ላይ ክህደት ተፈጽሟል። የህዝብ ለህዝብ መልካም ግንኙነትን አደብዝዟል፣ አላልቷል። በውሸት ዜጎች አልቀዋል፣ ንብረት ወድሟል። ከዚህ ላይ ብሔራዊ መግባባትና እርቀ ሰላም ይውረድ ሲባል እውነትን ከተደበቀችበት እየፈለፈሉ ማውጣትን ይጠይቃል። የግድ የሚል ሂደትም ነው። ለዘመናት የተረጩ የውሸት ትርክቶችን ማምከንና ማስተባበር ይቻል ዘንድ ሁለት ዘዴዎችን መጠቀም የተሻለ ይሆናል። ሀ የታሪክ ምሁራንና የአገር ሽማግሌዎች ሰፊ ዕውቀታቸውንና ጥናታቸውን ለህዝብ ይፋ እንዲያደርጉ ሁኔታዎችን ማመቻቸት። ለ እሾህን በእሾህ የሚሉት እዚህ ላይ ይሰራል። ውሸትንና የውሸት ትርክት አራማጆች ውሸትን ለረጩበትና ለተረጨበት ህዝብ በይፋ ማስተባበልና ይቅርታ የሚጠይቁበት ሁኔታ ቢመቻችና እነሱ ቢያደርጉት የበለጠም የተሻለም ይሆናል፣ መፍትሄም ይሆናል ባይ ነኝ። አምስተኛ፣ ስግብግብነትና ሁሉን የኔ ባይነት ለፖለቲከኞች ትልቅ በሽታ መሆኑ ብቻ ሳይሆን የፖለቲካ ሰብዕናንም ይጻረራል። የእውነተኛ ፖለቲከኞች አቋምና መርህ ከምንም በላይ አገር፣ ህዝብ፣ ፍቅር፣ ዴሞክራሲያዊ መቻቻል እንጂ ስግብግብነት ከፖለቲከኞች ጋር መኖር የሚችል አይደለም። ስግብግብነትና የኔ ባይነት ትልቁ ችግራችን መሆኑን አምነው ከእኔና የጎጤ የስግብግብነት አቋማቸው ወደ እኛና ኢትዮጵያ አቋም መመለስ አለባቸው። ስድስተኛ፣ በኢትዮጵያ አገራችን የተሳሳተ የፖለቲካ አረዳድና ከተገባበረ ቅጥ ያጣ ከሆነ በርካታ ዓመታትን አስቆጥረዋል። የገዢዎችን ሰብዕና ማግነንና የሌለ ስምና ምግባር ማላበስ የዴሞክራሲ ባህል ግንባታ ጸር ነው፣ ትግል አምካኝም ነው። በተለይ የንባብ የእውቀትና የዴሞክራሲ ልምምድ ውሱን በሆነበት አገር ጉዳቱ ከፍተኛ ነው። እንኳንስ አምባገነንና ዘረኛ ገዢዎችን ዴሞክራሲያዊ መሪዎችም በግለሰብ ሰብዕና ግነት አስፈላጊ አይደለም። ገዢዎች የሥልጣን መቆያ ዕድሜያቸውን ለማራዘም በህዝቡ ውስጥ የተመረጥኩ ነኝ ሲሉ ዝም፣ እንከን አልባ መሪ ነኝ ሲሉ ጸጥ፣ በምክር ቤት ሳይቀር ህግ ሲጥሱ፣ ዘረኝነትን ሲረጩ አልሰማንም፣ ንጹሃንን ሲፈጁና ሲያስፈጁ ጸጥ ወዘተ ብሎ መመልከት ወይም ቸል ማለት ለዜጎች ትልቅ ስህተት ነውና ቢመሽም ትግሉ ይቀጥል ባይ ነኝ። ሰባተኛ፣ ኢትዮጵያ በተፈጥሮ ሀብቶች ገጸ በረከት የታደለች ሆና የልጆቿ መራብ፣ መጠማት፣ መታረዝና የት ልጠለል በማለት መጨነቅና መጠበብ ለኢትዮጵያውያን የተለመደ መገለጫቸው ነው። ለኢትዮጵያውያን ድህነት ስር እየሰደደ መሆን በተፈጥሮ ሀብት ጦስ ሳይሆን በተበላሹ አገዛዞች መንስኤነት ነው የሚባለውም ለዚህ ነው። የተግባር የሀብት አጠቃቀም ፖሊሲ፣ ፍትሐዊ የሀብት ክፍፍል፣ የተመጣጠነ እድገትና ልማት ማምጫ ዘዴዎችን መተግበር የሚችል በሰው ኃይል ልማት ላይ ጽኑ እምነት ያለው ህዝባዊና ዴሞክራሲያዊ ስርዓት ያስፈልገናል። ስምንተኛ፣ ወዳጅና ጠላትን አለመለየት ትልቅ ዋጋ አስከፍሎናል። የኢትዮጵያ ህዝብ 50 ረጅም የመከራ ዓመታትን የቆጠረው የለየላቸው ጠላቶቹን ሳይታገል ቀርቶ አልነበረም። መከራው የተራዘመው ከለየላቸው ጠላቶቹ ባልተናነሰ የበግ ለምድ የለበሱ ተኩላዎች ከፍተኛ ጉዳት አድርሰውበታል። ትግሉን አስነጥቀውታል፣ አስጨፍጭፈውታል፣ አስመዝብረውታል። ያለፉትን ለጊዜው ልተውና ስለ ዛሬው ጠላቶቻችን ትንሽ ልበል። ምንም እንኳን ባለፉት 30 ዓመታት በነበረው ዘረኛና አገር በታኝ አገዛዝ ውስጥ ወሳኝ የሚባለው ቢሆንም አጫፋሪዎች የነበሩት ብአዴን፣ ኦህዴድ፣ ደህዴን፣ ተባባሪና አጃቢዎቹ ፈጻሚና አስፈጻሚ ነበሩና የኢትዮጵያና የህዝብ ጠላትነታቸው ከወያኔ የተለየ የሚባል ሊሆን በፍጹም አይቻልም። ስለዚህ በዛሬው የአገራችን ተጨባጭ ሁኔታ ከወያኔ ጉያ ተፈልፍለውና በጠበሉ ተጠምቀው ያደጉ ባፋቸው ኢትዮጵያ ኢትዮጵያ እያሉ ስለጮሁ ከወደ ጩቤነታቸውና ዘረኝነታቸው መላቀቅ አልቻሉም። ይላቀቃሉ ብሎ መጠበቅም ስህተት ነው። ዛሬ ወያኔ፣ ኦዴፓ፣ አዴፓ፣ ኦነግ፣ ኦፌኮ ወዘተ የስም ካልሆነ በስተቀር የዓላማና የተግባር ልዩነት የላቸውም። ኢትዮጵያና ኢትዮጵያዊነት ጸሮች ናቸው። እነዚህንና ተባባሪዎቻቸውን ጠላቶቻችን ስለሆኑ በጽናት ተባብሮ መታገል አገራዊ ግዴታችን ነው። ጠላት እንለይ ሲባል የወቅቱን ወዳጆችም ለይቶ ማወቅና ማስቀመጥ ጠቀሜታው ከፍተኛ ነው። በዚህ ቀውጢ ወቅት ቤታቸውን ቤተሰባቸውንና ንብረታቸውን ትተው በዱር በገደል የሚንከራተቱና ሕይወታቸውን እየገበሩ ያሉት ፋኖች በእርግጥም ወዳጆቻችንና አጋሮቻችን ናቸው። ፋኖች የአማራውን ሕዝብ ከጥቃት እንከላከላለን፣ የኢትዮጵያን ሕልውናም ከሌሎች ወገኖቻችን ጋር በመተባበር እናረጋግጣለን የተግባር ቃል ኪዳናቸው ነው። በዲሞክራሲያዊ ስርዓት ለምትገነባው ኢትዮጵያ ሕይወታችንን እንሰጣለን የሚሉት ፋኖች በእርግጥም የኢትዮጵያውያን ወዳጆችና የትግል አጋሮች ናቸው። ከውልደቱ ጀምሮ በኢትዮጵያዊነቱና በዲሞክራሲያዊነቱ እንዲሁም በትግል ጽናቱ ልምዱ የማይታማው ኢሃፓ የትግል ቃል ኪዳኑን ሳያፈርስ በትግሉ ላይ ነውና የኢትዮጵያውያን ሁሉ ወዳጅ፣ ታጋይና አታጋይ ወዳጅ ነው። ጠላቶቻችን በጽናት መታገል እንዳለብን ሁሉ ወዳጆቻችንንም አጋሮቻችንን መደገፍና መተባበር መብታችንም ግዴታችንም ነው። የወዳጅና ጠላትን መለየት ጠቀሜታው ከዚህ ላይ ነው። ጠላትን ጠላት ብሎ መታገል ወዳጅን ደግሞ ወዳጅ ብሎ መደገፍና መተባበር ስለሚያስችል ነው። የኮሎኔሉ አገዛዝና የጫካዎቹ ዘረኞች ጊዜያችን ዛሬ ነው የሚል ስሜታዊ ድምዳሜያቸው በኢትዮጵያ ሕዝብ ላይ ያላቸውን ንቀት በአደባባይ እያሳዩን ነው። ይህ የሕዝብ ንቀት ባይኖር ኖሮ የኢትዮጵያውያን ሁሉ የአንድነቱ መገለጫ በሆነችው አዲስ አበባ ላይ የተጃጃለ የመዋጥ እርምጃን ባልወሰዱ ነበር። አዲስ አበባ በሁሉም ኢትዮጵያዊ ሀብት፣ ጊዜ፣ ድካምና ጉልበት የተገነባች የጋራ ኢትዮጵያዊ ከተማችን ናት። ይህ የኮሎኔሉ የስልቀጣ ተግባር ሁሉም ኢትዮጵያዊ ሊያወግዘውና ሊታገለው ይገባል። ቋንቋ፣ ብሔር፣ ጎሳ፣ ሃይማኖት ሳይከፋፍለን በተባበረ ኃይል የሚያነሳሳን እንጂ የሚያስተኛን ጉዳይ አይደለም። ፋሽስታዊው ደርግና ወያኔም ጦራቸውን ተማምነው በኢትዮጵያ ሕዝብ ላይ የነበራቸው ንቀት ገደብ አልነበረውም። ሁለቱም ግን ውድቀትና ውርደት አላዳናቸውም። ይዋሊደር እንጂ እነዚህም የውድቀት ጽዋቸውን የሚጎነጩበት ጊዜ ሩቅ አይሆንም። ባለቤቱን ካልናቁ አጥሩን አይነቀንቁም እንዲሉት የኢትዮጵያ ሕዝብን ባይንቁ ኖሮ የኢትዮጵያን ብርት የሆነችው አዲስ አበባን እንሰልቅጥ ባላሉ ነበር። የመጨረሻዋ ኢትዮጵያዊነት መገለጫና ማዕከላችን አናቷን ተመታለች፣ ንቀውናል። አማራጫችን ለሁለገብ ትግሉ ራሳችንን ማዘጋጀትና ከትግሉ ጎራ ካሉ ወዳጆቻችንና አጋሮቻችን ጋር መተባበርና ወደ ትግሉ ጎራ መግባት ብቻ ነው። በውጭም በውስጥም ያላችሁ ኢትዮጵያውያን ከዚህ ወዲያ ምን እንሆናለን? ምንስ እናደርጋለን? ምንስ እንጠብቃለን? ይህ አገዛዝ በአስቸኳይ ስልጣን እንዲለቅና ለሽግግር መንግስት እንዲያስረግብ ትግሉ ይቀጥል። እንተባበር፣ እንታገል። ያን ጊዜ ድሉ የኢትዮጵያና ኢትዮጵያዊነት ያለ ጥርጥር ይሆናል። ዘረኝነት ይከስማል፣ ኢትዮጵያዊነት ይለመልማል።